ሰላም ጤና ስጥልኝ እንደምን አምሽታችኋል ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ የማክሰኞ ምሽት ህዳር 28 2014 ዓመተ ምህረት ምሽት መሰናዶ ጀምሯል የአዲሱ ትውልድ ድምጽ ከሆኑ ጥንቅሮቻችን መካከል ለምሽቱ ከያዝናቸው ጥቂቶቹ እናስተዋውቃችሁ ኢትዮጵያ ውስጥ ባለው ጦርነትና ግጭት ምክንያት ለተፈናቀሉ ሰዎች በመጠለያ ጣቢያዎች ውስጥ መጻፍትን እያሰራጨ ስለሚገኝ አንድ ተቋም እናስተዋውቃችኋለን
And those things are essential, obviously.
እውነት ነው የተጠቀሱት ነገሮች አስፈላጊ ናቸው። መጽሐፍት በእጅጉ አስፈላጊ የሆነበት ምክንያት አለ። እኒህ ህፃናት ከትምህርት ርቀዋል። በህይወታቸው በተወሰነ መጠን ተስፋ እያጡ ነው።
የሰማችኋቸው የኢትዮጵያን ሬት ድርጅት የቦርድ ሊቀመንበር የሆኑትን ማልኮም ክላርክን ነው በምሽቱ እንግዳችን አድርገናቸዋል። በሌላ በኩል አካል ጉዳተኞችን ለማገዝ የተለያዩ የፈጠራ ስራዎችን እየሰራ ስለሚገኝ ወጣት እናስተዋውቃችኋለን።
ሙከራው እንግዲህ ይሳካ አይሳካ የሚለው ነገር የመወከር ነገር ላይ አይደለም ነው ኢቭን ካንዳን ጓደኞች ጋር ሳወራም እንዴ አረ ይሄ ነገር አይቻልም ምናምን ይሉ ነበር።
የሰማችሁት ሳምሶን ማአሎ ወይም ደግሞ ሳምዲዮ በሚለው ስሙ የሚታወቀውን የፈጠራ ባለሙያ ነው። የምሽቱ እንግዳችን አድርገነው ነበር። በዚህ ዙሪያ ዘገባ አለን። ከኛ ጋር አብራችሁ እንድታመሹ እየጋበዝን ኤደን ገረመው በመስተንግዶ ንጉሱ ታምሬ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን ሀብታም ስዩም አጫጭር ዜናዎችን ያቀብላችኋል።
ግናለው ኤደን የኢትዮጵያ መንግስት በርካታ ዜጎችን ያለምንም ክስ በትውልድ ማንነታቸው ብቻ ሰብስቦ ማሰሩን እንቃወማለን። ባለፈው ጥቅምት 23 በመንግስት የወጣው ያስቸኳይ ጊዜ አዋጅም ለዜጎችላ ስር በቂ ምክንያት አይሆንም ሲሉ ስድስት ሀገሮች በወጡት የጋራ መግለጫቸው ላይ አስተውቀዋል። በጋራ መግለጫው ላይ ፊርማቸውን ያኖሩት ሀገሮች አውስትራሊያ፣ ካናዳ፣ ዴንማርክ፣ ኔዘርላንድስ፣ እንግሊዝና ዩናይትድ ስቴትስ መሆናቸውን በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በኩል የወጣው መግለጫ ያስረዳል። ስድስቱ ሀገሮች በመግለጫቸው የኦርቶዶክስ ቤተክርስቲያን ቀሳ ውስጥን ጨምሮ የትግራይ ተወላጆች የሆኑ አረጋውያንና እናቶች ህፃናት የታሰሩ መሆናቸውን የኢትዮጵያ ሰብአዊ መብት ኮሚሽንና አምነስቲ ኢንተርናሽናል ያወጡት ዘገባዎች ያመለክታሉ ብለዋል። ግለሰቦቹ ምንም ክስ ሳይመሰረትባቸውና ፍርድ ቤት ሳይቀርቡ ሰብአዊ ባልሆነ ሁኔታ ታስረው ይገኛሉ ሲሉም በመግለጫቸው ጠቅሰዋል። ሀገራቱ በመግለጫቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ ሰብአዊ መብቶች ኮሚሽን ከግጭቱ ጋር ተያይዘው የተፈጸሙ ሰብአዊና የጾታ ጥቃቶች በእጅጉ ያሳስቡናል ብለዋል። ለግጭቱ ምንም አይነት ወታደራዊ መፍትሄ እንደሌለው ግልጽ ነው ያለው መግለጫው በሰላማዊ ሰዎች ላይ ባለፈው ዛሬም ይሁን ወደፊት የሚደርሰውን የሰብአዊ ጥቃት እናወግዛለን በማለት ሁሉም ወገኖች ዘላቂ የሆነ የተኩስ አቁም ለማድረግ ያለምንም ቅድመ ሁኔታ እንዲደራደሩ በድጋሚ አሳስቧል። በሰብአዊ መብት ጥሰት ውስጥ ተሳታፊ የሆኑ ደግሞ ጠያቂ መሆን እንዳለባቸው ሀገራቱ በመግለጫቸው ላይ አሳስበዋል። አሜሪካውያን የዛሬ 80 ዓመት በጃፓን ቦምብ ጣይ አውሮፕላኖች የደረሰባቸውን ድንገተኛ ጥቃትና በጥቃቱ ያለቁ ሰዎችን በዛሬው ዕለት አስበዋል። ፐርል በተሰኘው የባህር ዳርቻ ከተማ ላይ በደረሰው ድብደባ 2400 የአሜሪካ ወታደሮችና ሰላማዊ ሰዎች የተገደሉ ሲሆን 1000 የሚሆኑት ደግሞ ቆስለዋል። ሁለት ሰዓት ባለሞላ ጊዜ ውስጥ 20 መርከቦችና 300 አውሮፕላኖችም ወድመዋል። ይህ በሆነ በቀጣዩ ቀን በፕሬዚደንት ሮዝቨልት ጥያቄ የአሜሪካ ኮንግረስ በጃፓን ላይ ጦርነት አውጇል። በመላሹ የጃፓን የወቅቱ ሀገሮች ጣሊያንና ጀርመን በዩናይትድ ስቴትስ ላይ የመልስ ጦርነት አውጇል። 150 አንጋፋ በሁለተኛው ዓለም ጦርነት ውስጥ ተሳታፊ የነበሩ ሰዎች በዛሬው የመታሰቢያ ስነ ስርዓት ላይ ተሳትፈዋል። ከነዚህ መካከል 40ው ከዕለቱ ጥቃት የተረፉ ናቸው። ከጥቃት የተረፉት ሰዎች በ90ዎቹ መጨረሻ እድሜ ላይና ከዚያ በላይ ይገኛሉ። በጋምቢያ ፕሬዚደንት አዳማ ባሮ በድጋሚ እንዳሸነፉበት የተነገረውን የሀገሪቱን ፕሬዚደንታዊ ምርጫ የተቃወሙ ሰልፈኞች በትናንትናው ዕለት ወደ ጎዳና ወጥተዋል። ፖሊስ ሰልፈኞቹን ለመበተን አስለቃሽ ጋዝ ተጠቅሟል። ከባሮ ጋር በምርጫ የተፎካከሩት አሳይኖ ዳርቦይና ሌሎች ሁለቱ ተፎካካሪዎች የምርጫውን ውጤት አልቀበልም ማለታቸውን ተከትሎ በመቶዎች የሚቆጠሩት ተቃዋሚ ሰልፈኞች ሰርኩንዳ በተሰኘው ከመዲናዋ ባንጁል 12 ኪሎ ሜትሮች ላይ በሚገኝ ቦታ ተሰባስበው ነበር። የባሮና የዳርቦይ ደጋፊዎች ጠብ ውስጥ መግባታቸውን ተከትሎ ፖሊስ አስለቃሽ ጭስ መተኮሱን ሮይተርስ ዘግቧል። ከምርጫው በኋላ የተፈጠሩ ግጭቶች የመቻቻል ሰላማዊነትና በሳል ታሪካችን ላይ ስጋት ይደቅናል ያለው የሀገሪቱ ፖሊስ ሁሉም ዜጎች እንዲረጋጉ ጥሪ አቅርቧል። ከማይንማር የሸሹ የሮሂንጂያ ስደተኞች የቀድሞውን ፌስቡክ ያሁኑን ሜታ ተቋምን ሊከሱ እንደሆነ ተነግሯል። ስደተኞቹ ድርጅቱ 150 ቢሊዮን ዶላር እንዲከፈል የጠየቁ ሲሆን ለዚህ ያቀረቡት ምክንያት ደግሞ ለአሰቃቂ ድርጊቶች መንስኤ የሆኑ ጸረ ሮሂንጃ የጥላቻ ንግግሮችን መቆጣጠር ሳይችል ቀርቷል የሚል ነው። በሁለት የዩናይትድ ስቴትስ የጥብቅና ተቋማት አማካኝነት የቀረበው የጋርዮሽ ክስ ድርጅቱ ይዘቶችን ለመቆጣጠር ባለመቻሉ የሮሂንጃ ማህበረሰብ በተጋፈጠው በደል አስተዋጽኦ አድርጓል ብሏል። ፌስቡክ ከዚህ ቀደም በነበረ መግለጫው ድርጅቱ የተሳሳተ የመረጃ ስርጭትና ጥላቻ ለመቆጣጠር የዘገየ እንደነበረ መናገሩ አይዘነጋም። የኋላ ኋላ ላይ በወሰዳቸው እርምጃዎች አውታሩን በመጠቀም የሚሰሩ ጥፋቶችን ለመቆጣጠር እርምጃ ወስዷል። ከዚህ መካከል አንዱ ከኤካቲቱ መፈንቅለ መንግስት በኋላ የሀገሪቱን ጦር የፌስቡክና የኢንስታግራም ገጾች መሰረዙ ይጠቀሳል።
ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። የጋቢና ቪኦኤ ሬዲዮ በቴሌቪዥን መሰናዶ የማክሰኞ ምሽት ጥንቅራችን ይቀጥላል። ለዕለቱ አብይ ወዳደረግነው ዘገባ እንሻገር። ኢትዮጵያ ውስጥ ባለው ጦርነትና ከዚያ ቀደም ብለውም በነበሩ የተለያዩ ግጭቶች ምክንያት በሚሊዮኖች የሚቆጠሩ ሰዎች ከመኖሪያቸው ተፈናቅለዋል። የተለያዩ ሀገር አቀፍና ዓለም አቀፍ ድርጅቶችም ለነዚህ ዜጎች ምግብና ጊዜያዊ መጠለያን የመሰሉ መሰረተ ልማት ድጋፎችን እያደረሱ ይገኛሉ። አንድ ተቋም ግን ለየት ባለመልኩ በመጠለያ ጣቢያዎች ውስጥ መጽሐፍትን እያሰራጨ ይገኛል። ሀብታሙ ስዩም በዚህ ተቋም ዙሪያ ተከታዩን ዘገባ አጠናቅሯል።
በሚሊዮኖች የሚቆጠሩ ኢትዮጵያውያን ውሎና አዳራቸው የወትሮ ቤታቸው አይደለም፣ እንደ ነገሩ የተሰራ ጊዜያዊ ማቆያ እንጂ። አንድ ዓመት ያስቆጠረው ጦርነት እንዲሁም ከዚያ በፊት በተለያዩ አካባቢዎች የተፈጠሩ ግጭቶች በርካታ ቤተሰቦችን አፈናቅለዋል። የሀገሪቱ መንግስትና ዓለም አቀፍ ተቋማት ለዕለት ፍጆታ የሚውሉ ምግብና መጠጥን የመሳሰሉ ቁሳቁሶችን ለማቅረብ ሲጥሩ ይታያል። ኢትዮጵያ ሬድስ የተሰኘው ድርጅት ግን ለየት ባለመልኩ ለተፈናቃይ ቤተሰቦች የሚያደርሰው ስንቅ መጽሐፍ ነው። እንደምን መጽሐፍ ከምግብና ከመጠጥ ረድፍ ተቀመጡ የሚል ጥያቄ ከተነሳ የድርጅቱ የቦርድ ሊቀመንበር ማልኮልም ክላርክ መልሳላቸው።
That's a great question, and that's exactly what most of us think, and those things are essential obviously.
ይሄ ጥሩ ጥያቄ ነው። ብዙዎቻችን ይሄንን ነው የምናስበው። እውነት ነው፣ የተጠቀሱት ነገሮች አስፈላጊ ናቸው። መጽሐፍት በእጅጉ አስፈላጊ የሆነበት ምክንያት አለ። እኒህ ህፃናት ከትምህርት ርቀዋል። በህይወታቸውም በተወሰነ መጠን ተስፋ እያጡ ነው። መፈናቀል የፈጠረባቸው የአእምሮ መረበሽም አለ። ስለመጪው ዘመን የሚታወቅ ነገር የለም። ግጭቱ ተመልሶ ሊመጣ ይችላል። በዚህ የጭንቅ ጊዜ ጥሩ ታሪክ ያላቸው አይነግቡ መጽሐፍት የህፃናቱን ትኩረት ወደ መልካም ለመምራት ይቻላቸዋል። የማንበብ ክህሎቱን ከማሳደግ ትምህርታዊ ተቀሜታቸው ባሻገር ወደ ሌላኛው ዓለም፣ ወደ ሌሎች መልካም እድሎች ደስታና ፍንደቃ ተመስጠው የመውሰድ አቅም አላቸው። ይሄ ድንቅ ነገር ይመስለኛል።
And imagination. And that's very far from, and I think that's a good thing.
ይህ ለየት ያለ መርህ ግብር በአማራ፣ ኦሮሚያ፣ ሶማሌ ክልል ውስጥ የሚገኙ 15000 ቤተሰቦችን አዳርሷል። ይህን አገልግሎት ወደ ትግራይ ክልል ለማስፋፋት ፍላጎት ቢኖርም በሰሜኑ ኢትዮጵያ ክፍል የተካረረው ጦርነት መሰናክል ሆኗል። እያንዳንዱ ቤተሰብ በነፍስ ወከፍ 3 መጽሐፍት እንዲደርሱት መታለሙን፣ መጽሐፍቱም በ3 ቋንቋዎች የተጻፉ እንደሆነ ይናገራሉ። መርሃ ግብሩ መጽሐፍትን ከማዳረስ የላቀ ግብ እንዳለውም ያክላሉ። ማልኮልም ክላርክ
I think the goal was not just to deliver the books but also to share intelligence.
ግባችን መጽሐፍቱን ማዳረስ ብቻ አይደለም፣ በወላጆች መካከል የውቀት ሽግግርና መነቃቃት እንዲተላለፍም ማድረግ ነው ፍላጎታችን። ከዚህ አልፎ ማንበብ የሚችሉ ተለቅ ያሉ ልጆች በራሳቸው ቋንቋ የተጻፉ አስደሳቾቹን በስዕሎች ያጌጡ መጽሐፍትን አንብበው የማንበብን ጥቅም ራሳቸው እንዲረዱም እንፈልጋለን። በእድሜ ላነሱት ለህፃናትም ይሄ ነገር ቀልባቸው ሊወስድ እንደሚችል ማሰብ ጠቃሚ ነው። ለዚያም ነው ያሰራጨናቸው።
ዋና መቀመጫውን በዩናይትድ ስቴትስ ሚኒሶታ ግዛት ያደረገው ኢትዮጵያ ሪት ተቋም የአሁኑ እንቅስቃሴው ሰሞንኛ ትኩረትን ሳበ እንጂ ከ20 ዓመታት በላይ የህፃናትን የንባብ ክህሎት ለማሳደግ፣ የንባብ ባህልን በኢትዮጵያ ለማጎልበት ያለሙ ስራዎችን ሲከውን ሰንብቷል። ኢትዮጵያ ውስጥ በሚገኙ ሰራተኞቹ አማካኝነት ከ300 በላይ ትምህርት ቤቶች ውስጥ ለሚማሩ ከ100000 በላይ ተማሪዎች የእንግሊዝኛና በሀገሬ ቋንቋ የተጻፉ መጽሐፍትን እንዳዳረሰ የድርጅቱ ገጽ ይናገራል። በድርጅቱ ስሌት 1 ሚሊዮን በሚሆኑ ህጻናት ዘንድ አጠቃላይ በጎ ተጽዕኖ ፈጥሯል። መላአለምን ያነጋገረው የኢትዮጵያ ውስጥ ሁኔታ ግን ድርጅቱ ወቅቱን የሚመጥን መርሃ ግብር እንዲያስተናዳ ምክንያት እንደሆኑት ማልኮልም ክላርክ እንዲያስረዳሉ።
We're a very small organization, but we're very focused on helping provide reading materials for young
ተቋማችን አነስተኛ ቢሆንም ህጻናት የሚያነቧቸው መጽሐፍት በማዳረስ ላይ እናተኩራለን። የንባብ ልምድና ንባብን ማበረታታት የሁሉም ትምህርት ቤቶች መሰረት ነው። ለዚያም ነው በዚህ ተግባር የቆየነው። በአገሪቱ በሚገኙ በአብዛኛው የህዝብ በሆኑ ትምህርት ቤቶች ውስጥ 80 ቤተ መጻሕፍት አዋቅረናል። በአሁኑ የቀውስ ጊዜም ብዙ ተግባራት እያከናወን እንገኛለን። የተፈናቀሉ ቤተሰቦችን በምን መልኩ ልንደግፍ እንችላለን በሚል ስናስብ ነበር። የኮቪድ-19 ቫይረስ በፈጠረው ቀውስ ምክንያት ህጻናት ቀደም ብሎ ትምህርታቸውን አቋርጠዋል። ይህ በራሱ በግለሰቦች ትምህርት ላይ ጫና ፈጥሯል። እነዚህ ቤተሰቦች ከተፈናቀሉ በኋላ ደግሞ የተለመደ ህይወት እየገፉ አይደሉም። ልጆች ወደ ትምህርት መሄድ አልቻሉም። የዓለም ባንክ ሪድ አውት የሚባል መርሃ ግብር እንዳለው ከሰማን በኋላ ከባንኩ ጋር ተገናኘን። መርሃ ግብሩ ወላጆች ልጆቻቸው እንዲያነቡ ለማበረታታት መጽሐፍትን ያሰራጫል። ከነሱ ጋር አብሮ ለመስራት ከተስማማን በኋላ በማቆያ ጣቢያዎች ውስጥ ለሚገኙ ተፈናቃይ ቤተሰቦችና የትምህርት እድል ለሌላቸው ወይንም እድሉ ላነሰባቸው በቀጥታ መጽሐፍትን ስለማዳረስ ተወያይተናል።
ተቋሙ ይህን ስራ የሚያከናውነው ከትምህርት ሚኒስቴርና የተፈናቀሉ ወገኖችን ጉዳይ ከሚመለከቱ ባለስልጣናት ጋር በመተባበር ነው። እስካሁኑ ጥረት ከባለስልጣናትም ሆነ ለልጆቻቸው የንባብ ማስተማሪያ ቁሳቁሶችን ሲያፈላልጉ በነበሩ ወላጆች ዘንድ መልካም ምላሽ ማግኘቱ የሚናገሩት ሊቀመንበሩ በተፈናቃይ ቤተሰቦች ልክ መጽሐፍትን ለማዳረስ አለመቻላቸውን ግን እንደ ተግዳሮት ያነሳሉ። የአሁኑ አገልግሎት የተወሰኑ ቤተሰቦች ላይ ያነጣጠረ ነው። ቀንና አቅም ሲገጣጠም አገልግሎቱን የማስፋት ዓላማ እንዳላቸውም ተናግረዋል። አብረውም የሀገሬውን የንባብ ባህል የማሳደግ ህልማቸውን ያጋራሉ።
You know, Ethiopia has an extraordinary culture and history, but around the reading culture for ordinary people, I think very few Ethiopians.
ኢትዮጵያ እጅግ ድንቅ ባህልና ታሪክ አላት። የንባብ ባህልን በተመለከተ ግን በቤታቸው ውስጥ መጽሐፍትን ለማግኘት የቻሉትና ፍላጎት ያደረባቸው ኢትዮጵያውያን ቁጥር ጥቂት ይመስለኛል። በጣም ጥቂትና በትምህርታቸው የላቁ ሰዎችና ፈቃደኛ የሆኑ ሰዎች ብቻ ናቸው። በአንዳንዶቹ ቤተሰቦች ቤት ውስጥ ከአብዛኛው የኢትዮጵያ ቤተሰቦች የሚበልጥ የመጽሐፍ ክምችት ይገኛል። ኢትዮጵያ ውስጥ ለንባብ የሚሆኑ ነገሮችን ማግኘት ከባድ ነው። እነዚህ ህጻናት ለመደበኛ ትምህርት ምንም አይነት እድል የላቸውም ወይንም ያላቸው እድል አነስተኛ ነው። በእኛ በኩል መጽሐፍቱን ያዳረስን ዕውቀትን እየመገብን እንገኛለን።
ኢትዮጵያ ሪድስ የቀጣይ ጊዜያት እቅዶቹ ብዙ ናቸው። ከነዚህ መካከል አንዱ ኦፕን ሃርትስ ቢግ ድሪምስ ከተሰኘ ድርጅት ጋር በመተባበር ኢትዮጵያ ውስጥ በሚነገሩ ቋንቋዎች የሚሰናዱ መጽሐፍትን የሚጽፉ ደራሲያንን ማበረታታትና ከነሱ ጋር መስራት እንደሆነ የድርጅቱ የቦርድ ሊቀመንበር ወይንም ፕሬዚደንት ማልኮልም ክላርክ ለአሜሪካ ድምጽ አክለዋል። ሀብታሙ ስዩም ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ጋቢና ቪኦኤ ነው። የሬዲዮ በቴሌቪዥን መሰናዶዎቻችንን ኢትዮሳት በሳተላይት ላይ እንዲሁም በቪኦኤ አምሃሪክ የፌስቡክ ገጽና ድረገጽ ላይ ታገኛችኋላችሁ። ተከታዩ ዘገባ ደግሞ ነዋሪነቱን በዚህ በአሜሪካ ሀገር ያደረገ አካል ጉዳተኞችን ለመርዳት በግሉ የሚንቀሳቀስ ወጣት ጋር ያስተዋውቀናል። ቀጥዬ አቀርብላችኋለሁ። አዲስ አበባ ተወልዶ ያደገው ሳምሶን ማዕሎ በአሁኑ ሰዓት ነዋሪነቱ በዩናይትድ ስቴትስ ቨርጂኒያ ግዛት ነው። ብዙዎች ሳምዲዮ በሚለው ስሙ ያውቁታል። የወጣትነት ጊዜውን በፊልም ስራ ላይ ያሳለፈው ሳምሶን ከፊልሙ ጎን ለጎን የመኪናና የሌሎች ነገሮች ጥገና ላይና መካኒክነት ላይ አሳልፏል። ሳምሶን የፊልም ስራ ወይም ቀረጻ እንዴት እንደጀመረ እንዲህ ያስታውሳል።
ወደ ካሜራ ስራ እንግዲህ ገባሁት። ያው ካሜራ እንግዲህ ድሮ ያው በዘመድ በአንዳንድ ነገሮች እንግዲህ ፕሮግራም ሲደረግ ምናምን ማንሳት ደስ ይለኛል። እና በሱ የተያያዘ ነገር ሆኖ እንደዚህ የሚበሩ ነገሮች ማንሳት ዩ ኖ በቃ ትንሽ ኢንክላይንድ ነበርኩ ለካሜራ። ትንሽ ቴክኒካል ነገሮችን መሞከር፣ አንዳንድ ነገር ማድረግ ከዛ የካሜራውን ትንሽ ቴክኒካል ነገር እዛ ኬንያ ትንሽ ከመካከርኩ በኋላ ኢትዮጵያ ከመጣ በኋላ ሰርግ ማንሳት ስብሰባዎች ማንሳት አና ነገሮች ማድረግ ጀመርኩኝ።
ለችግሮች መፍትሄ ማበጀት ሁለተኛው ባህሪው እንደሆነ የሚናገረው ሳምሶን ወይም ሳምዲዮ ገና በልጅነቱ ነበር ነገሮችን መጠገን የጀመረው። የመጀመሪያው ስራ ታዲያ በፊልም ኢንዱስትሪ ውስጥ ልዩ ቦታ የሚሰጠውና የሰዎችን እንቅስቃሴ አብሮ እየተንቀሳቀሰ ያለምንም የምስል መንቀጥቀጥ ለመቅረጽ የሚረዳው ስቴዲካም የተሰኘው የካሜራ ማንቀሳቀሻ እንደነበር ያስታውሳል።
በማንኛውም አዳጊ ሀገር እኛ ኢትዮጵያ የፊልም መሳሪያዎች ነው በብዛት የለም። ልግዛችን ብትይ በጣም ውድ ናቸው። በዩኤስ ዶላር ሲመነዘሩ በጣም ብዙ ነው ውድ ነው የሚሆኑት። ሙከራው እንግዲህ ይሳካ አይሳካ የሚለው ነገር የመሞከር ነገር ላይ ነው ነበር ነው። ኢቭን ካናን ጓደኞች ጋር ሳወራም እንዴ አሬ ነገር አይቻለም ምናምን ይሉ ነበርና በቃ ሙከራዎች ነው። መጀመሪያ በእንጨት ሰራዋለሁ፣ ከዛ በኋላ እንደዚህ ከፍ ዝቅ የሚለው ነገር ሞክራለሁ። ከዛ መጨረሻ ላይ ደግሞ ቲልትና ምንድነው ፓን የሚለው መካኒዝም እሱን ለመስራት እሱም ሌላ ቻሌንጅ ነው። እሱም በእንትን የሰራሁት በመኪና ዋይፐር ሞተር ሞዲፋይ አድርጌ ጊር ሪዳክሽን ይባላል አንድ ትልቅ ጥርስ ሲዞር ወደ ትንሽ ጥርስ ምናምን እንደሱ አርገን ስፒዱን እየቀነስኩኝ ምናምን አድርጌ በጣም ሰክሰስፉሊ ጥሩ ሆነ እና ምንድነው ቡናና ጊዮርጊስ እግር ኳስ ጨዋቱ ሞክረንበት ሁላ በጣም ጥሩ ነገር አነሳንበት።
ሳምዲዮ ይሄንን ስቴዲካ የተሰኘ መጥረጫ በኋላነት ለፈለሰፈው የስራውን ውጤት በኢሜል በመላኩ የውጭ ሀገር የትምህርት ድሎችንም ማግኘቱን ይገልጻል።
እንግዲህ ስቴዲካውን መጀመሪያ ሲሰራው ትንሽ ሳይንስ ፊዚክስ ነገር አለው እና ሰውነትሽ ላይ ታስሮ ወክ መታረግ ወክ ስታረጊ ስታብላይዝ ያደርጋል ሲስተሙን እና አያንቺን ወክ ሾፑን በደንብ ይዞና በደንብ ትንቀሳቀሻለሽ እና እሱን በሙከራ ሰርቼው ትዝ ይለኛል 2003 ላይ ነው በፈረንጅ ልክ ሰክሰስፉል ሲሆንና ስሞክርበትና አና ነገር ስንቀርጽበት አሪፍ ሲሆን ተጻፍኩለት ለጋራት ለኢንቨንተሩ ስቴዲካም ኢንቨንት ያደርገው በኢሜል ስጽፍለት ሶስት ጥያቄ ጠየቀኝ። ምንድነው የሰራው ምናምን ካለኝ በኋላ ሶስት ጥያቄ ጠየቀኝ። ይሄ አሁን ከተማርኩ በኋላ ማቃቸው ዳይናሚክ ባላንስ ምናምን ይባላል እነሱ ሲጠይቀኝ እኔ አላቅም ይሄ ሶስቱን ስመልስለት ትምህርት እድሉን ብታገኝ ትማራለህ ወይ ስቴዲካም አለኝ። አዎ አልኩኝ። ከዛ በኋላ ከብዙ ጊዜ በኋላ ናሚቢያ እና ሳውዝ አፍሪካ አስተማሪኝ። ከዛ እንዳልኩት ወደ አሜሪካ ነገር ዋናውን አስተማሪኝ።
ከጊዜ በኋላ ኗሪነቱን በዩናይትድ ስቴትስ ሲያደርግ የራሱን ጋራጅ በመክፈት በሚሰራበት ወቅት በዩቲዩብ ላይ የተመለከታቸው ታጁ የተሰኘ ወጣትና የእናቱ ህይወት ስላሳዘነው አዲስ የፈጠራ ስራ በመስራት ችግራቸውን ለመቅረፍ እንዳሳሰበ ይገልጻል።
ያው ዩቲዩብ ምናምን ስታይ ስለ ኢትዮጵያ ያሉት አንዳንድ የአካል ጉዳተኞች ወይ ደግሞ ስለ ኢትዮጵያ ኒውስ ስትሰሚ የሆነ አንዳንድ ጊዜ የሚያሳዝኑ ነገሮች ይፈጠራሉ እና መጀመሪያ ታጁ የሚባል ለሱ ነው የሰራውለት። ታጁ ማለት 23 አመት እናቱ በጀርባ የተሸከመችው እናት ነች እና 23 አመት እናቱ ተሸክመው መጨረሻ ላይ 23 አመት እንግዲህ ስትሸከመው እያረጀች እያደገ እሱ ጉልበት እያጣች የምትሄድበት ነገር አለ እና እንዴት ነው እንደዚህ የሚሆነው የሚለው ነገር ብዙ ይከነከነኝና መስራት ፈለኩኝና ለሱ ለመስራት ነው። እኔ አሜሪካን ያለሁት እነሱ ኢትዮጵያን ያሉት ኢትዮጵያ አዲስ አበባም አይደለም ያሉት ወልቂጤ የሚባል ቦታ ነው ያሉት። ስለዚህ እንትኑ ስለ ጉዳቱ ስለ ሰውነቱ ስለ ቁመቱ ምናምን ማግኘት አለብኝ እንደሱ ለማድረግ መደወል አለብኝ። እየደወልኩኝ ልኬቱን ቁመቱን እግሩ ምናምን ካወኩኝ በኋላ ያው ታማሚነቱ ከጀርባው ጀምሮ እጁም እግሩም ነው የማይሰራው። ስለዚህ እንሰራለት ዊልቸር ያው ካስተማይዝ የሆነ ለሱ የሚሆን ዊልቸር ከሆነ ዊልቸር ብዙ ጊዜ ኔቸር ከሆነ ከፍት ያለ እንደ ወንበር ነገር ነው። እኔ ግን እንሰራለት በጣም ዝቅ ያለች ዊልቸር እና ትንሽ እንደዚህ ጋለል ብሎ የሚሄድበት ነው ዲዛይን ያደረኩት መጀመሪያ። ከዛ ከሰራውለት በኋላ ሁሉ ነገር ካረኩ በኋላ መጨረሻ ላይ ደግሞ ሶላር አረኩት ጣራውን እዚህ ነው እንደ ፀሐይ መከላከያ ማለት ሴም ታይም ደግሞ ፓወር ጀነሬተር የሚያደርግ ከሎምበሩም እንደዚህ ኢንክላይን እንዲያደርግ አክቹዋተር ከውስጥ አረኩለት ወንበሩ ከፍና ዝቅ ይላል እንደዚህ እንደዚህ ይላል ወንበሩ እሱን በባትሪው ፓወር የሚያርገው አክቸተሩም ፊድ የሚያርገው ሶላር ፓወሩ ነው እሱን አድርጌ ሰራውለት ስቲል ማኑቨር ማድረግ በእጁ እንደዚህ መንዳት ስለማይችል እናትዮ ነሽም ትለፋው ለእናትዮ በቁመቷ አድርጌ ሁሉ ነገር ሰራውላቸው ከዛ አንድ ወዳጃችን ከካሊፎርኒያ የሚኖር ልጅ አንተን ከሰራው እኔ ደግሞ ክፍያውን የትራንስፖርቱን ልካለው ምናምን ብሎ ላክንለት ያው እንግሊዝ ካውን እየተቀበለበት ነው
የታጁ እናትና የታጁ ደስታ ደግሞ በዚሁ በጀመረው በጎ ስራ ላይ እንዲበረታ እንዳደረገው የሚገልጸው ሳምሶን ለሌሎች ሰዎችም ተመሳሳይ አገልግሎት እየሰጠ ሲሆን በቅርቡ ደግሞ ጎህ የተሰኘች ለአካል ጉዳተኞች ጥቅም ላይ የምትውል አንድ ሰው መጫን የምትችል ተሽከርካሪ መስራት ችሏል።
ውይ በጣም ከባድ ነው። በጣም ከባድ ነው። አንደኛ ታጁ ማለት መናገር አይችልም። እናቱን ነው ብዙ ጊዜ ማዋራትና ሳሚ ነው ምናምን ትለዋለች። እንግዲህ መቼ ነው የሚላከው ይላል። ገባሽ ዊልቸር እንደሚሰራለት ያቃል ምናምን እና በቃ ኤክሳይትድ ሆኗል you know ጓጉቷል። ከዛ ልክ ሲያየው ከዛ ከቤቱ ከሳሎኑ ወጥቶ ሄዶ በቃ ቁጭ ይልባት ነው ይዛትና እንደዚህ እንደዚህ ሲያረጋት እንደዛ you know ደስ ሲለው ማየት ከምን በላይ በገንዘብ የሚተመን ደስታ አይደለም። በጣም ከባድ ነው። by the way በየሳምንቱ አንድ ሰው ምናምን ይደውሉልኛል እንደዚህ አካል ጉዳተኛ የሆነ ከዚ ለምን አንድ እንደዚህ ሲሰራ ያው ይመስለኛል አንዳንዶቹ መካኒክ ኪና ስራ መስራ አይመስላቸውምና ኤንጂኦ ምናምን ያለኝ ይመስላቸዋል መሰለኝ ይደውሉልኛል ኮንታክት ያደርጉኛልና ግን እንደዚህ ደግሞ አሁን የ ጎሃውን የሰራሁት የተሽከርካሪዋ የመኪናው ኬዝ እንደዚህ ደግሞ የሚመጣው አሁን የኤርሚያስ ማለት ነው በዝርፊያ ለመዝረፍ ብለው አደጋ ጥለውበት ስለት ሲወጉት ፓራላይዝ ሆኗል ሰውነቱ። አሜሪካን ሀገር ለአጋጣሚ ለቬኬሽን የመጣ ጓደኛው በደንብ በቃ ፊዚካሊ ፊት የነበረ በደንብ ሰርቶ በጣም ጠንካራ የነበረ ሰው እንደዚህ አደጋ ደርሶበታል ብሎ ቪዲዮ ነው ያሳየኛል። ኦኬ እና ቢየኔ ያው በጀመረው የኤሌክትሪክ ዊልቸሮች ነበር ኦርጋናይዝ እናደርገው ግን ከዛ ከመስሪያ ቤቱ ወደ ቤቱ የሚሄድበት ርቀት ረጅም ስለሆነ ይሄ ነገር ሞተራይዝ መሆን አለበት ብዬ በሞተር የምትሰራ ነገር አስቤ ዲዛይን አድርጌ ሰራኋት። ወሃልኳት
ሳምሶን በጠዋት ለስራ ሲወጣ የነጋት ጎህ ፎቶግራፎችን ማንሳት ለሚወድም ድርጅቱንና መኪናውን በዛ መሰየሙን ይገልጻል። ከዛ በተለየ ደግሞ እጅግ ብዙ የፈጠራ ስራዎችን የሚሰራው ሳምሶን አሁን ላይ ደግሞ በጎዳና ላይ አዛውንቶችንና የጎዳና ተዳዳሪዎችን ገላ ያጠቡ ልብስ የሚቀይሩና የሚመገቡ በጎ ፈቃደኛ ወጣቶች የሚበረከት ተንቀሳቃሽ የገላ ማጠቢያ ሰርቶም ጨርሷል።
አሁን የብዙ ጊዜ ለሶሻል ሚዲያ መሆን የማይችል ግን ከባድ የሆነ አንድ ቪዲዮ አለ። ያ ቪዲዮ ምንድነው ልጁ የጎዳና ልጅ ነው እና ሊያጥቡት ሲሉ ከአካላቱ ላይ የሚወጣው የነው የተባይ ቁጥሮች ብዛት በጣም ያስደነግጣል እና ሰው እንዴት የነው አካል በቁሙ ሆኖ እንዴት እንደዚህ ይሆናል ብለሽ ወቃ ገባሽ ብዙ ነገር እንድታስብ ያደርግሻልና እሱን ደግሞ የሚያረጉ ልጆች አሉ። እግዚአብሔር ይባርካቸው ልጆች አሉ። እነሱ እነ ያሬድ ይባላሉና እነሱ የሚያረጉትን ስራ ትንሽ ለነሱ ፋሲሊቴት ሊያርግላቸው የሚችል ነገር ለምን አልሰራላቸውና ሊያሰብኩት ሞባይል ተንቀሳቃሽ ፖርታብል የሆነ ቻርጅ ነው ላርግላቸው ፈልገው ኖርማሊ የምትዘረጋ የምትታጠፍ ከዛ በኋላ የሚታጠቡት ሰዎች ብዙ ጊዜ ያው ራቆቱን ሰው መታጠብ መቼም ይለው ማንንም ሰው አደባባይ ላይ አይፈቅድም መታጠብ። ስለዚህ በጣም ይቸገሩ ነበር። እኔ የሚችል ግን ሄክሳጎናል የሆነች በቀላሉ ዛላይ ስክትክት አርገዋት ለማጠብ የሚችሉበት ነገር ዲዛይን አረኩኝ። አሊ ውስጥ ምርገባ ፓምፕ አለች እና ፓምፑ እዛ ከገባ በኋላ ባትሪ ሁለት ባትሪ አለው። አንደኛው ባትሪ ቻርጅ ሲደረግ አንዱ ለ40 ደቂቃ አንደኛው ያገለግላል። አንደኛው መኪና ባትሪ መሆን ይችላል በቤትም ባትሪ መሆን ይችላል በደንበኛ ሻወር ያረጋል።
ትልቁ ችግሩ የሚሰራቸውን የፈጠራ ስራዎች ወደ ኢትዮጵያ መላኩ እንደሆነ የሚናገረው ሳምሶን እነዚህ ችግሮቹ ከተቀረፉለት ግን ሌሎች ድጋፍ የሚያስፈልጋቸውን አካል ጉዳተኞችን በሰፊው ለመርዳት ያለሙ ፕሮጀክቶችን እያቀደና እየሰራ መሆኑን አጫውቶኛል። አሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የጋቢና ቪኦኤ በሬዲዮ በቴሌቪዥን መሰናዶ ይቀጥላል። ምርጫችሁን ስላደረጋችሁን እናመሰግናለን። ዓለም አቀፍ የጤና መረጃዎች በዓለም ዙሪያ ከአምስት ሰዎች አንዱ የመስማት እክል ያጋጥመዋል ይላሉ። ይሄ ችግር ታዲያ 17 ሚሊዮን የሚሆን ህዝብ ባለባት ዛምቢያ ደግሞ የጎላ ነው። ምክንያቱ ደግሞ ሀገሪቱ ያላት ሐኪሞች አምስት ብቻ መሆናቸው ነው። ሀገሪቱ ይህንን ችግር ለመቅረፍ የተንቀሳቀሰች ሲሆን በዚህ ዙሪያ የተሰናዳው ዘገባ ስመኝሽ ቆየ እንደሚከተለው አጠናቅሯል።
አሊስ የሶስት አመት ልጇ የጆሮ ህመም እንዳላት የተረዳችው ማንም ሰው ጆሮዋን ሲነካት በማልቀሷ ምክንያት ነው። ሆኖም የሚኖሩት በዛምቢያ የገጠር ክፍል በመሆኑ ህክምና ለማግኘት ብዙ አማራጭ አልነበረም። ዛምቢያ ወደ 17 ሚሊዮን የሚጠጋ የህዝብ ብዛት ቢኖራትም አምስት የጆሮ ያፍንጫና የአንገት ልዩ ህክምና ባለሙያዎች እንዲሁም አንድ ኦዲዮሎጂስት ወይም በድምጽ መስማት ችግር ዙሪያ ህክምና መስጠት የሚችል ባለሙያ ነው ያላት። በቅርቡ ግን አንድ ጥሩ ዜና እየተሰማ ነው። የዓለም ጤና ድርጅት ባለፈው አንድ አመት ተኩል ውስጥ ወደ 200 የሚጠጉ ነርሶችን የክሊኒክና የጤና ባለሙያዎችን በጆሮና ከመስማት ጋር የተያዙ የጤና ሁኔታዎች ዙሪያ አሰልጥኗል። አሊስም ለሶስት አመት ልጇ የህክምና እርዳታ ማግኘት
ይችላለች።
መድኃኒት ለማግኘት የሆነ ቦታ መሄድ ስፈልግ ነበር። የዛኔ ነው ፑላ ውስጥ የጆሮ ህክምና የምትሰጥ ነርስ እንዳለች የሰማሁት። ያለምንም ማቅማማት ወደ ክሊኒኩ መጣሁ። ምርመራ ካደረገችላት በኋላ ጆሮዋ ላይ ችግር እንዳለ አውቃ መድኃኒት ሰጠቻት።
ነርስ ካሮል ሲኬንዴ የአሊስን ልጅ የማስታወስ ችሎታም እየመረመረች ነው።
ልጅቷ በግራ ጆሮዋ ላይ ችግር ነበረባት። ነገር ግን እኔ ከታተላት ከጀመርኩ ጊዜ ወዲህ በመሰጣት መድኃኒት አማካኝነት ጆሮዋ ውስጥ ያለው ቀዳዳ እየቀነሰ መጥቷል። ያ ማለት ልጅቷ እየተሻላትና እየዳነች ነው ማለት ነው።
ነርስ ሲኬንዴ እስካሁን ከ600 በላይ በሽተኞችን አከማለች። ስልጠናው ከመሰጠቱ በፊት ግን ሰዎች እርዳታ ለማግኘት በአቅራቢያቸው ወዳሉ ከተሞች ይሄዱ ነበር። ስልጠናው የተሰጠው የዓለም ጤና ድርጅት ጉባኤ የመስማት ችሎታን የማጣት ችግርን ለመከላከል ባሳለፈው ውሳኔ መሰረት የዛምቢያ መንግስት ባዘጋጀው ብሔራዊ የጆሮ አፍንጫና አንገት ህክምና ዕቅድ ውስጥ ተካቶ ነው። የዓለም ጤና ድርጅት መረጃ እንደሚያሳይ ያው በአለም ዙሪያ ካሉ አምስት ሰዎች አንዱ የመስማት ችሎታን በማጣት የሚሰቃይ ሲሆን ከነዚህ ውስጥ 80% የሚሆኑት የሚገኙት በቂ የህክምና አቅርቦት በሌለባቸው ሀገሮች ነው።
አድማጮቻችን ከኛ ጋር ስለነበራችሁ እያመሰገንን የማክሰኞ ምሽት መርሃ ግብራችንን እዚህ ላይ ፈጸምን። ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶው፣ ንጉሱ ታምሬ በምስልና ድምጽ ቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው። በጀመርነው የብዙአየሁ ደምሴ ሙዚቃ እንሰናበታችኋለን። ደህና ደሩ።